ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል የሮብ ምሽት ሚያዝያ 19 2014 ዓ.ም የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ የዩኒቨርሲቲ መግቢያ ፈተና ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስቴር ያሳለፈው ውሳኔ እኛን ያላገናዘበና ፍትሃዊነት የሚጎድለው ነው ሲሉ የኮንሶና የአማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን አቅርበዋል።
አሁን ዲያቄቲ በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ 24 ተማሪ ነው ይህ መደበኛ ደግሞ 101 ተማሪ ነበር ከዚህ ሁሉ 51 ተማሪ ብቻ ነው በጎንዞ ለመንግስት መደበኛ እንትን ያገኘው
በዚህ ዙሪያ በምሽቱን ዘገባ ይኖረናል በሌላ በኩል ግን የምሽቱን አብዛኛውን ክፍል የሚወስደው በወጣትነት እናት መሆን ያለው ስሜት ምንድነው እናት ስትሆኑ በልጆች ጤናማ አስተዳደግ ዙሪያስ ግርታን የፈጠሩባቸው ጉዳዮች ምን ነበሩ ልጆቻችሁን በተመለከተስ ለሚኖሯችሁ ጥያቄዎች ማንን አማከራችሁ በሚለው ዙሪያ በእናደርገው የቀጥታ የስልክ ውይይት ነው መሰናዶን እየመራው ኤደን ገረመው በምስልና ድምጽ ቅንብሩ ከድምጽ መሐንዲሳችን ንጉሱ ታምሬ እንዲሁም መላ አሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁ የምዘልቅ ይሆናል በድጋሚ አብራችሁ እንድታመሹ በአክብሮት እየጋበዝን ወደ ውይይቱ እንሻገራለን እናትነት እንግዲህ ደስ የሚል ወግ ነው የብዙዎች ሰዎችም የህይወት አንደኛው ህልምም ወላጅ መሆን ነው ነገር ግን ልጆች ሲወለዱ የራሳቸው የሆነ የሚሹት ነገር አለ ህፃናትን ከመመገብ ጀምሮ ስለሚወስዳቸው መድኃኒቶች ክትባቶች ስለጤናቸው ስለውሏቸው ብዙ ጥያቄዎችና ግርታዎች ይፈጠራሉ ለመሆኑ አዳዲስ እናቶች ለመጀመሪያ ልጃቸውን ሲወልዱ ምን አይነት ጉዳዮች አሳሰቧቸው ጥያቄና ግርታን ጫሩባቸው ጥያቄ ሲኖራቸው ማንን አማከሩ ጤናውን ማልጆችንስ ለማልሳደግ ማወቅ የሚገባቸው ነገሮች ምንድናቸው ስንል ዛሬ በአጭሩ እንወያያለን በዚህ ጉዳይ ላይ እናቶችን በማሳሰብ በማወያየት ሙያዊ ምክሮችን እንዲያገኙ የሚረዱ እንግዶችን ነው በመሽቱ የጋበዝኩት የመጀመሪያዋ እንግዳይ የእናቶች ወግና የልጆች አስተዳደግ የፌስቡክ ገጽ መስራች ናት የፌስቡክ ገጽ ከ170,000 በላይ ተከታዮች አሉት እንግዳይ ቲና ተስፋዬ ትባላለች ቲና ተስፋዬ እንደምን አመሸሽ? ቲና ተረፈ እንቅርታ
ይመስገን እንዴት ዋላችሁ እንዴት አመሻችሁ?
እግዚአብሔር ይመስገን ስምሽን አስተካክላለሁ ቲና ተረፈ እንኳን ደህና መጣሽ ጠሪያችንን አክብረሽ ሁለተኛዋ እንግዳይ ደግሞ ወይዘሮ ብሌን ንጉሴ ናት በተመሳሳይ እሷም እናቶች የሚወያዩበትን መድረክ መፍጠር ችላለች የጀግኒት ማማ መስራች ናት ሁለቱም በጋራ አብሮ ነው የሚሰሩት ጤና ስጥልኝ ብሌን እንደምን አመሸሽ?
እንደምን አመሸሽ ኤደን
እግዚአብሔር ይመስገን እንኳን ደህና መጣችሁ ወደ ውይይቱ ሁለታችሁንም በጣም አመሰግናለሁ ቲና ካንቺል ጀምርና እንግዲህ በገጻችሁ ላይ በጣም ብዙ እናቶችን ታወያያላችሁ የመጀመሪያ ጊዜ እናት የሆኑት ጨምሮ ማለት ነው በአብዛኛው ከመጀመሪያ ጊዜ እናት ከሆኑ ወጣት እናቶች ምንድን ነው የሚቀርብላችሁ ጥያቄ
እሺ ኤደን አመሰግናለሁ ያው እንደዚህ ነው ብለን በትንሹ ለማንሳት ያክል ካልሆነ በተለይ አዲስ እናት ሲኮን ብዙ እናቶች ብዙ ጥያቄ ያላቸው ግን እንዲሁ በትንሹ ለማንሳት እኛ ፔጃችን ላይ ከእርግዝና ጊዜ ጀምሮ እስከ ልጆች ራሳቸውን እስከሚችሉበት የምንወያየው በተለይ አዲስ እናት ሲሆን ለሁሉም ሰው አዲስ ሲሆን ግርታ እንደሚፈጥረው ሁሉም አዲስ እናት ግርታ ይኖረዋል ይሄ የታወቀ ነገር ነው እና የመጀመሪያው ጥያቄ ልጄ ጡት አልወጣልኝ እንዴት ጡት ላጣው ነው ሌላው በቂ የማይመስላቸው ብዙ እናቶች ያጋጥሙናል ልጆቻቸውን ሲያጠቡ በቂ ስለማይመስላቸው ወደ ፎርሙላ ወተት መሄድ የሚፈልጉ ብዙ እናቶች ያጋጥሙናል ሌላው ገላ ልጄን እንዴት ልጠብ በሳምንት ስንት ጊዜ መታጠብ አለበት ፀሐይ እንዴት ላሙቅ ክትባት አስፈላጊ ነው አስፈላጊ አይደለም ከዛ ልጅ አልፋፋለኝ መጥገብ አለ መጥገቡንስ እንዴት አቃለሁ ደን ደሞ ከርግዝና ጋር አብሮ ተያይዞ የሚመጣው አንዳንድ እናቶች ላይ የሚታየው የድህረ ወሊድ ድባቴ ወይም ፖስትፓርተም ዲፕሬሽን የሚያጋጥማቸው ብዙ እናቶች አሉ እንደዚህ ተደጋጋሚ ጥያቄዎች ይመጣሉ ሌላው ከድርቀት ጋር በተያያዘ አክቹአሊ ድርቀት ማለት አንችልም ግን በተለይ ጥስ የሚያጠባ እናት ልጆቻቸው በየጊዜው ካካንዲሉ ይጠብቃሉ እንደዛ ነገር በማይፈጠር ሰዓት ላይሉ ይችላሉ። በተለይ ጡት ታጠባ እናት ከሆነች ላይሉ ይችላሉ። ሁለት ቀን ሶስት ቀን ሊቆዩ ይችላሉ ኖርማል ነውና እንደዛ በሚፈጠር ሰዓት እናቶች በጣም መጨነቅ በጣም መረበሽ ውስጥ ይገባሉ። ይሄን በተደጋጋሚ የሚመጡ ጥያቄዎች ናቸው። ሌላው አለ እድሜያቸው ልጆችን ከመጓጓት የተነሳ ምግብ ለማብላት መፈለግ ላይክ አለ ወራቸው ማለት ነው ከስድስት ወር በፊት በሶስት ወር ተጨማሪ ምግብ ልጄን ብጀምርለት ምን ችግር አለው? ልጄ ቶሎ እንዲፋፋልኝ እንዲያድግልኝ የሚል ነገር አለ። በተጨማሪ ጊዜውን ያልጠበቀ ወይንም አሁንም እንደምለው አዲስ እናት ሲኮን ብዙ ነገር ያጓጓልና ልጆች ከጊዜያቸው በፊት እንቅስቃሴ እንዲያረጉ ለምሳሌ ልጅ አልተቀመጠም ቶሎ ልጄ ቶሎ ቆሞ አልሄደም የሚሉ እነዚህን የምናያቸው ተደጋጋሚ ሆኑ ጥያቄዎች ናቸው።
ብሌን ወደ አንቺ ልምጣ። እናንተም ጋር እንግዲህ ተመሳሳይ ጥያቄዎች እንደሚያጋጥሟችሁ ይገባኛል እረዳለሁና እንደዚህ አይነት ነገሮች ሲመጡ ምን አይነት ምላሾች ነው የሚያገኙት ትያለሽ? ማንንስ ማማከር አለባቸው?
አዎ አመሰግናለሁ ኤደን። ያው የመጀመሪያ እናት ስትሆኚ ራስሽን የመጣራጠር ነገር አለና ብዙ ጥያቄዎች የሚመጣው በቂ እናት አይደለሁም አልችልም አላቀም የሚሉትን ነገሮች ያው ኢንፎርሜሽን በማቅረብ ነው የኛ ፕላትፎርም ወይም የኛ የፌስቡክ ገጽ የምናገዘው። በተቻለ መጠን በውስጥ መስመር እና ቲናንም ብዙ የሚያወሩን እናቶች አሉ። እነሱን እኛ ባለን ዕውቀት ወይንም ያለንን ምንጮች ሪሶርሶች እናመላክታለን ብዙ እናቶችን። ከሱ በተጨማሪም አንዳንድ ፔጃችን ላይ ካሉ የጤና ባለሙያዎች አስተያየት እንዲሰጡ እናደርጋለን። ከሱ በተጨማሪ ደግሞ አዲስ እናት ሲሆን በድህረ ወሊድ ጭንቀት ውስጥ ስለሚያልፉ ያ ደግሞ በእኛ ማህበረሰብ አንቺ ብዙ ቤተሰብ እያለሽ ጓደኛ እያለሽ ጥሩ ህይወት እያለሽ እንዴት እንደዚህ ታስቢያለሽ ብሎ ከእምነት ጋርና ከአመለካከት ጋር ስለሚያያዝ እሱንም ቅርብ ላለ ሰው ከመያማክሩ ይልቅ እንደዚህ አይነት ድባቴ ስሜት እየተሰማኝ ነው ብለው በእኛ በፈጠር ነው ደግሞ አኖኒመስ ፖስት ላይ በዛ ላይ ራሳቸው ማንነታቸውን ሳይገልጹ ግን ጥያቄያቸው መልስ እንዲያገኝ እናመቻቻለን ማለት ነው። ከሱ በተጨማሪ ደግሞ እኛም ወጣት እናት እንደመሆናችን መጠን እኛ ያለፍንበትን ከራሳችን ልምድ አንጻር በዩቲዩብ ገጻችንም በተለያዩ ሁኔታዎች ዋናው ኢንፎርሜሽን አቅም ነው ብለን እናምናለን እና ብዙ እናቶች የሚጎዱት ኢንፎርሜሽን ባለማግኘት ነው። እና አሁን ደግሞ ቴክኖሎጂ ጥሩ ነገር ነው እና ብዙ ኢንፎርሜሽን ያገኛሉ። ከዛም በኋላ ተመልሰው መጥተው ያገኙትን ነገር ያካፍላሉ። ያ ደግሞ ለሌላ እናት ብርታትን ያስታጥቃል እና ይመጡና ይናገራሉ እንደዚህ አይነት ጥያቄ ጠይቄ ተሳክቶልኛል አመሰግናለሁ። ያ ደግሞ አንድ እናት እኔ ብቻ አይደለም በእንደዚህ አይነት ነገር ማልፈው የሚል ስሜት እና የኮንፊደንስ ወይንም በራስ የመተማመን ሁኔታ ይፈጥራል ማለት ነው።
ሴቶች ብለን እዚህ ጋር ቆም ላርግሽና ጥያቄ የጠየቁ ሰዎች አሉ አስተያየትም የራሳቸውንም ገጠመኝም የተናገሩ ሰዎች አሉ። እነሱም እዚህ ላይ ላስገባ አዘጋጅ አንደኛውን መስመር ላይ አድርጎልኛል።
ለይት መንግስት ይባላለሁ ከአዲስ አበባ። መረድን ሲሆን ከሀገር ውጭ ነበርኩኝ። ብዙ ቻሌንጆችን አሳልፈናል እኔ እና ባለቤቴ። መጀመሪያ ነን ፍሬሽመን በዛ ላይ እኔም በእድሜም በጣም አነስል ነበረ ልጄን ሲወልድ እና ብዙ ችግሮችን አይቻለሁ። ሲያቀረሹ ሲያስታውኩ ምን ሆነው ነው የሚለው በተለይ የመጀመሪያ ልጅ ሲሆን የመጀመሪያ ሲሆን ግን ተደጋጋሚ ሲያቀረሹ ታመውብኝ የሆነ ወይ ምናምን ትያለሽ። ሲታጠቡ ደግሞ ከእጄ ሾልከው ይወድቁብኛል የሚል ፍራቻ። አንድ ወዳጃችን ነበረች፣ ቤተሰብ ነን ያው ፋሚሊ ነን፣ ብዙ ሀገር ነው የነበረች ናት እና ከኔ ቀድማ የእናትነት ልምዱ ነበራት እና በቃ እንደ እናትም እንደ ታላቅም ሆነ እሷ ናት። ግን ስልካችን በቃ ኤቭሪ ሰከንድ በዩ የምደውለው የነበረው ለምን ባለቤቴም ከሁለት ከሶስት ቀን በኋላ ወደ ስራ ገባ። እኔ ብቻዬን ያን ቻሌንጅ እንትን የምለው ስታስታውስም ስታቀረሽም እያለቀሰችም ብኝ ስትለኝ ወደ እሷ ነው የምደውለው። እያለቀሰችብኝ ነው እንዲ ያለችኝ ረጅም ሰዓት አብሬ ሁሉም ማለቅስበት ረጅም ጊዜ ራቶች ነበሩ። የሚገርምሽ ነገር ከበድ ያለ ጊዜ ነበር።
ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። እንግዲህ እንደሰማነው ወይዘሮ ሰናይት በተለይም ደግሞ ከሀገር ወጣ ብላ በመወለዷን ብቻዋንም በመሆኗ በጣም ስሜታዊ ሆና ነበር፣ ታለቅስ ነበር። ግን ደግሞ ለምክር ደግሞ ሄደችው ወደ ምታውቃት በቅርባ ወዳለችው ወዳጇ ነውና፣ ቲና ወደ አንቺ ልመለስና ብዙ ጊዜ እናቶች እናንተ ካያችሁት ከልምዳችሁ ማንን ነው የሚያማክሩት? በዋናነት እንደዚህ አይነት ምክሮች ሲፈልጉ ከማን ጋር ነው የሚወያዩት?
እሺ፣ ይላል እንደዚህ አይነት ነገር ሲፈጠር ብዙ ጊዜ እናቶች አሁንም እንዳልነው በአካባቢያቸው ላይ ካለው ሰው ነው የመጀመሪያ ሰው እርዳታ የሚጠይቁት። ብዙ ጊዜ የሚያርሱኝ ወይንም አብረውኝ ያሉት እናቴ ነች ወይንም የባለቤቴ ቤተሰቦች ናቸው እህቴ ናት የሚሉ የተለያዩ አይነት መንገዶችን እንሰማለን። ስለዚህ በአካባቢያቸው ያሉትን ሰዎች ይጠይቃሉ። በመቀጠል ግን አሁን ቅድም ብለንም እንዳለችው ቴክኖሎጂ በጣም የተስፋፋበት ጊዜ ነው እና አሁን ድሮ መጠይቀው አልነበረም፣ አሁን ግን ወደ መጥቼ መጠየቅ ችያለሁኝ የሚሉን ደግሞ በጣም ብዙ እናቶች አሉ። እናቶች ምንጭ ያገኛሉ ብለን ስለዚህ የምናስበው ምንድን ነው? አንደኛም ከአካባቢያቸው ነው፣ ቤታቸው አብሮ ካለው ሰው ነው፣ ከወላጆቻቸው ነው፣ ከጓደኞቻቸው፣ እንዲሁም ደግሞ አሁን እንዳልነው ከማህበራዊ ሚዲያዎች ተጨማሪ ምንጮችን ማግኘት ይችላሉ ማለት ነው።
እሺ፣ ብሌን ወደ አንቺ ልምጣና ምን ያህል እርግጠኛ መሆን ይችላል? አሁን እንግዲህ ማህበራዊ ሚዲያ ላይ እናንተ ትንሽ ቆይታችኋል፣ ውይይቶችንም ታዘጋጃላችሁ፣ ዩቲዩብ ላይ ያላችሁ ግን ከማህበራዊ ሚዲያ የሚሆን ከጎረቤት የሚያገኙቸው ምክሮች ልጆቻቸውን እንደማይጎዱባቸው፣ ለምሳሌ አሁን አንድ ቅባት ለኔ ተስማምቶኛል አንቺ ብትቀቢ የሚባሉ ነገሮች እናያለን፣ ወይ ለልጆቻችሁ እንዲህ ብታደርጉ የሚሉ ነገሮች ማህበራዊ ላይ እናያለን። እና እነዛ ነገሮች ምን ያህል ተአማኝ ናቸው? ምንጮቻቸውንስ እንዴት መምረጥ አለባቸው ትያለሽ? በተለይ አዲስ እናቶች።
አዎ፣ በተቻለ መጠን አሁን እኛ ፔጆች ላይ የሚለጠፉትን እንደ አድሚን ቲም ተወያይተን ነው የሚያልፉት። ይሄ ነገር ቢያልፍ ሪሊ ላይክ ይጠቅማል ሌላውን ሰው የሚል ነው። ከሱ በተጨማሪ ደግሞ ኮመንቶች፣ በጣም ጥሩ ኮመንቶች ይሰጣሉ። በተቻለ መጠን ሜዲካል የሆነ ነገርን አናሳልፍም፣ ምክንያቱም ትክክል ያልሆነ ኢንፎርሜሽን ማሰራጨት ስለማይገባ ማለት ነው። ከሱ ውጪ ግን ለምሳሌ እንዳልሽው እንዳነሳሽው ልጅ ለአንድ ልጅ ያንቺ ለእኔ ልጅ አንድ ቅባት ከተስማማው ለሌላ ልጅ የሚስማማል ማለት አይደለም። እና በተቻለ መጠን እኔም ቲናም እንጽፋለን። አሁን የቅባት ነገር ቢሆን ዝም ብለው ትንሽ ቆዳቸው ላይ እንዲሞክሩ ሌላ ሙሉን ከመቀባት ይልቅ አለርጂ ሊኖር ስለሚችል ስለ አለርጂ ብዙ አይነት ኢንፎርሜሽኖች ማቅረብ። ከሱ በተጨማሪ ደግሞ በቅርብ ጤና ተቋማት ያሏቸው እናቶች ምንም አይነት ነገር ሲሆን እንደ ኢንፎርሜሽን ይዘው ከመተግበራቸው በፊት ልጃቸው ላይ የጤና ባለሙያዎችን ማማከር፣ የትኛውንም ነገር ልጅ ላይ አምጥቶ አፕላይ ለማድረግ የሚለውን እኛ በኢንፎርሜሽን ነው የምናገዛቸው በብዛት ማለት ነው። ይሄ ደግሞ ያው ፔጃችን ከተለያየ የዓለም ክፍል የተውጣጡ እናቶች ስላሉበት ሁሉም አቀባበሉ የተለያየ ሊሆን ይችላል። ኢትዮጵያ ውስጥ ለምሳሌ ቀጥታ ወደ ጤና ተቋማት ከመሄድ ይልቅ ጎረቤትን የማመን ወይንም ጓደኛን የማመን ለእኔ ልጅ ሰርቷል ሞክሪ የሚለውን ነገር ቀስ እያለ ትክክል ያልሆነ አመለካከቶችን መሸርሸር ነው የእኛ ፔጁ አላማው፣ ወይንም የእኛ አላማችን የኔም የቲናም ማለት ነው።
በጣም ነው የማመሰግነው። እንግዲህ አሁን ደግሞ ደውለን ያነጋገርናቸው እና አስተያየቶቻቸውን የተቀበልናቸው ሁለት ደዋዮች አሉ። የእነሱን አስተያየት ደግሞ ሰምተን እንመለሳለን።
እኔ ለመንታይ ይባላል። እኔ በወለድኩ ሰዓት እናቴ አብራይ ነበረች። ያው እናቴ አብራይ ነበረች፣ ብዙውን ነገር እሷ ናት ስትልኝ የነበረው። አይጠባም ነበር በተፈጥሮ የነጭት ወተት ስላልነበረ እሷ ነው ከተወለደ ጀምሮ የጣሳ ወተት ነው የጠጣው። እና በዛ እውነትም ቁጠትን ድርቀት ያስቸግረው ነበር። ለዛ እያለች የጤና ለመሃ በመጠኑ ታጠጣው ነበር። ሌሎች ነገሮች ግን እሷ ስለምትንከባከብልኝ ብዙ ምን ይሄና ተቸገርኩ የምለው ነገር አልነበረኝም። 6 ወር ሲሆናቸው አትስጧቸው ይባላል። ግን አንደኛ እኔ ክፍለ ሀገር ላይ የነበርኩኝ በዛ ሰዓት፣ እሱም በወለድኩ ሰዓት ክፍለ ሀገር ስለሆነ ብዙ እንትን አልነበረኝም። እዛ የጤና ባለሙያችን ይሄን አክል ትኩረት አድርገው የነገሩኝ ነገር አልነበረም። አሁን በጣም ልዩነት
ምን ገብረመድን ነው ጎንደር። ያው እኔ መጀመሪያ ልጄ ነው የወሰድ ሆስፒታል ላይ ነው የወለድኩትና ልምድ ነበር። የወንድሜ የእህት ልጅ እንግዲህ ስላሳደግ ልምድ ስለነበረኝ ብዙም አልተቸገርኩም። ከእህቴ ጋር ባናሸጋለች እኔ ልጅ ጊዜ እሷ ጋር ነው እንትን አደርገው። በጣም ሲያቀረሰው አንዴ እደውልለት። በጣም እያቀረሰው ቅርሻት እንትን ይበዛበት ነበር። ምንም አይደለም ስታጠሚ ከጠባ በኋላ እንዴት እንደዚህ አስገሱ ምናምን እያልኩት ትለኛለች።
እንግዲህ አስተያየት ሰጪዎቹን እናመሰግናለን። ቲና ሰዓቴም እያለቀ ሲሆን ስለሆነ ማጠቃለያ አድርገሽ እንድታነሽልኝ ነው የምፈልገው። እንግዲህ እናቶች ወሊድ ሲቃረቡ ወይም ደግሞ ከወለዱ በኋላም ሊሆን ይችላል ማወቅ መረዳት ያለባቸው ነገር ምንድን ነው እሱ ትያለሽ? እንዲሁም ደግሞ መረጃዎቻቸውን ከየት እንዲያገኙ ትመክሪያለሽ?
እሺ ደን አመሰግናለሁኝና እኔ እናቶች ሊወልዱ ሲቃረቡ በተከታታይ እንግዲህ ለቼክአፕ እንሄዳለን። ወደ ሆስፒታል ወደ ጤና ባለሙያዎች ጋር እንሄዳለንና ወደ ጤና ባለሙያ በመንሄድ ሰዓት ላይ ማንሳት ያለብን ነገር ከጤናችን በተጨማሪ ምን ማድረግ አለብን የሚለውን ነገር ማንሳት ግዴታ ይሆንብናል። ልጅ ስወልድ ያንን ልጅ እንዴት ነው ላጠባው የምችለው? እንዴት ነው ፀሐይ ላሞቀው የምችለው? የመሳሰሉት የመሰረታዊ የልጅ አስተዳደግ ነገሮችን ማንሳት እንችላለን። እነዚህን የጤና ባለሙያዎች በደንብ አእምሯችንን ሳይኮሎጂካሊ ያዘጋጁናል ማለት ነው። ይህንን ሲሆን አንደኛ ከፖስትፓርተም ዲፕሬሽን ከሚባለው ድህረ ወሊድ እውቀት ይኖረናል። ሌላው ስለ ልጆች አስተዳደግ ብዙም ላንጨነቅ እንችላለን መሰረታዊ ነገር ስለሚኖረን። ምክንያቱም ዳይፐር ከመቀየር ጀምሮ ለአዲስ ለወለደች እናት አስጨናቂ ነገር ስለሚሆን ማለት ነው። ሌላው የተለያዩ አይነት ስለ ልጅ አስተዳደግ በባለሙያዎች የተጻፉ መጽሐፎች አሉ። እነዛን መጽሐፎች ማንበብና መዘጋጀት ዋናው አዲስ እናት ስትሆንና እራሷን ማዘጋጀት አለባት። ልክ ለዝግጅቱ ለአራስነት ዝግጅት እንደምንጨነቀው ሁሉ እንዴት አድርጌ የሚመጣውን ልጅ ልቀበል ሳይኮሎጂካሊ የሚለውን አብረን ማሰብ አለብን። ምክንያቱም እንቅልፍ አለመተኛት አለ። ለዛ ራሳችን ሬዲ ማድረግ አለብን። ልጅ ያለቅስ ያንን ህፃን አዲስ ነገር ነው ለእኛ እና ኢሞሽናል ራሱ በቃ ጭንቀት ሊፈጥርብን ይችላል። ያንን ለመቀበል ዝግጁ መሆን አለብን። እነዚህን ነገሮች የምናገኘው እንዳልነው ከጤና ባለሙያዎች ማግኘት እንችላለን ለቼክአፕ በምንሄድ ጊዜ። እንዲሁም አሁን እንዳልነው ከእናቶቻችን ከትልልቅ ሰዎች አንዳንድ ጊዜ በሕክምና የማይገኙ ነገሮች በልምድ በጣም ብዙ ያሉ ነገሮች አሉ። በልምድ የምንለው ከእናቶቻችን የምናገኘው። ሌላው የምንሰማውን ነገር መምረጥ፣ ሁሉንም ነገር ትክክል ነው ብለን ወይንም ራሳችን ላይ ወይንም ልጆቻችን ላይ አፕላይ ማድረግ የለብንም፣ መተግበር የለብንም። የምንሰማቸውን ነገሮች መምረጥ ያስፈልጋል። ይህን ለመምረጥ ደግሞ መሰረታዊ ነገር ማንበብ ነው። ሁል ጊዜም እውቀት ሙሉ ያደርጋል። እውቀት ምን ኢንፎርማል ያለ በመደበኛ ወይንም መደበኛ የምናገኘዋል። ስለዚህ እነዚህን አንድ ላይ በምናጣምር ሰዓት አእምሯቸው ሬዲ የሆነ ይሄዳል ማለት ነው። ሁል ጊዜም አእምሯችንን ሬዲ ማድረግ ግዴታ አስፈላጊና ጠቃሚ ነገር ነው።
ጥሩ ነገር ነው ቲና ያነሳሽው። ምክንያቱም እናቶች ብዙ ጊዜ ልጅ ሲወልዱ እህል ይዘጋጃል፣ ልብሶች ይዘጋጃሉ፣ ግን ደግሞ በስነ ልቡና መዘጋጀት አለባቸው። አሁን እንደተባለው ከወሊድ በኋላ ድህረ ወሊድ የሚመጡ ጭንቀቶች ሊሆኑ ይችላሉ። ደግሞ ልጆች እንደሰማ ነው ብዙዎቹን ያስጨነቃቸው ነገር የልጆች ማቀርሸት ወይም ሆድ ቁርጠት የመሳሰሉ ነገሮች አሉ እና ምን ይደረጋል ምን አይደረግም የሚለው ጉዳይ ላይም ደግሞ እውቀት ያስፈልጋል። ብሌን ወደ አንቺ ልምጣ። አሁን በዚህ ጉዳይ ላይ የአንቺ አስተያየት ምን ይመስላል? የአንቺ ምክር ምን ይመስላል?
እኔ የምለው እውቀት ነጻ ያወጣል። ስለዚህ እውቀት ደግሞ በተለያየ መንገድ ይገኛል እና ያንን በብሃት መጠቀም እሱን መተግበር ከምንም በላይ ደስተኛ እናት ደስተኛ ልጆችን ታፈራለች እና እኛ እንደ አበሻ እናት በጣም ለልጆቻችን የተሰጠነን እና ራሳችንን መንከባከብ በስነ ልቦናም በእውቀትም ራሳችንን መንከባከብ ራሱ አንዱ የወላጅነት ግዴታም ነው። ምክንያቱም እናት ደስተኛ ባልሆነች ቁጥር ትንሽ ነገር ፍራስትሬት ያረጋታል፣ ያበሳጫታል እና በተቻለ መጠን በሃይማኖት እንትን ምንል ከሆነ ሃይማኖት የሚያስደስተን ከሆነና ለምሳሌ መዝሙር ኦር ሙዚቃ የሚያስደስተን ከሆነ መንፈሳችን ሊያድሱ የሚችሉ ነገሮችን ማድረግ እንቅልፍ ሌላ ሰው ጊዜያችንን ኦፈር ሲያደርገን ወይንም የሆነ ሰው ሊጅሽን ሊያዝልሽ ቤተሰብ ጓደኛ ሊጅሽን ሊያዝልሽ እራሴ ሲባል እሱን አይነት ነገሮች መጠቀም ልጅሽ ሲተኛ ተኝ የሚባል አባባሎች አሉና አለመተኛት በጣም ሰውን አምሮ ትክክል እንደስብ ያደርጋል ምክንያቱም በጣም ከባድ ነው ካለው ብዙ ኢሞሽናል ኦቨርዌልምድ ወይንም ከአቅም በላይ ከማሰብ አንጻር ልጅን እንዴት እምናቀው እንኳን ይጣፋብናልና በተቻለ መጠን ራስን መንከባከብ እሱም አንዱ የእናትነት አካል ነውና በተለይ ደግሞ ድህረ ወሊድ ብዙም ሰው ባያጋጥም ሁሉም ሰው ባያጋጥመው ብዙ ሰው ያጋጥመዋል ምክንያቱም የሆርሞን ቼንጅ ይኖራል የፊዚካል ቼንጅ ይኖራል የኢንቫይሮንመንት ቼንጅም ይኖራል እኔ በፈለኩት ሰዓት ምተኛ ምበላ እኩትንም ማደርግ የነበርኩ አንድ አካል ከዛ ሌላ አካል ሲፈጠር ደግሞ በዛ አካል ፕሮግራም ነው የምመረው ብዙ ጊዜ ምክንያቱም ልጅ በየሁለት ሰዓቱ መጥባት ሊኖርበት ይችላል በዳይፐር በተፈለገው ሰዓት ልጅ ባትፈለገው ሰዓት ሊቀየር ይችላል እነሱ ነገሮች ሁሉ አዲስ ነገር ነው የሚሆነው በህይወታችን እና ስለዚህ ከሱ ጋር ራሳችንን ለማጣጣም በስነ ልቦናም በእውቀት ራሳችንን ማስተጣጣቅ አለብን እና ሁሌ ራሳችንን ማስተዋወት ያለብን እኔ ደስተኛ ሆን ልጅን ደስተኛ አደርጋለሁ የሚል አቲቲዩድ ይዘን መነሳት አለብን ብያስባለሁ።
እሺ እሺ ተወያዮች በጣም ነው ማመሰግነው እንግዲህ በዛሬ በዋናነት ባጽሞት የተነሱት ባለሙያ ማማከር ወላጆችን ማማከር የሚለው ነው ባለሙያዎችን በተለይ ጤና ጉዳዮችን በተመለከተ ከልጆች ጤና ከሚቀባቸው ወይም ወደ ውስጥ ከሚወስዷቸው የህክምና መድኃኒቶችን ባለሙያ እንዲያማክሩ ሌሎች ጉዳዮች ደግሞ ወላጆችን እንዲያማክሩ ተነስተዋል ሁለታችሁንም ቲና ተረፈ እንዲሁም ደግሞ ብሌን ንጉሴ እንግዶቼ ስለሆናችሁ በጣም አመሰግናለሁ ደዋዮቻችንንም እናመሰግናለን ወደ ተከታዩ መሰናዶ ነው የምናልፈው እግዚአብሔር ይስጥልኝ
እናመሰግናለን
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የእሮብ ምሽት መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የመጀመሪያው ክፍል እናትነትና ወጣት እናቶችና የሚጠይቋቸው ጥያቄዎች የተሰኘው ውይይታችንን ፈጸምን። አሁን ምናልፈው ወደ ተከታዩ ዘገባ ነው። በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተናዎችን ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስቴር ያስተላለፈው ውሳኔ እኛን ያላገናዘበና ፍትሃዊነት የሚጎድለው ነው ሲሉ የኮንሶ ዞንና አማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን ገልጸዋል። የክልሉ ትምህርት ቢሮ ደግሞ ዳግም ፈተናው አይመለከታቸውም ብሏል። የትምህርት ሚኒስቴር ምልከሻን በመነሳት ከትምህርት ሚኒስቴር መረጃ ላይ በመነሳት አስተያየት ለመውሰድ ሞክረን ነበረ ግን አልተሳካልንም ሲል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ አስታውቆናል። ተጨማሪ ዘገባ ልኮልናል።
በደቡብ ክልል የኮንሶ ዞን የ2013 ዓመተ ምህረት የ12ኛ ክፍል ተፈታኝ የነበረው አርጌታውን ገረሱ ዞኑ ለተከታታይ ዓመታት በግጭት ውስጥ ማሳለፉና በጸጥታ ችግር ምክንያት ትምህርታቸውን ተረጋግተው መማር አለመቻላቸውን ተናግሯል። ተማሪ ጌታውን የሱን ጨምሮ የጓደኞቹ ውጤት በዚህ ምክንያት መበላሸቱን ገልጧል። ትምህርት ሚኒስቴር ያሳለፈው ውሳኔ ጥሩ ተግባር ቢሆንም ሁሉም ዜጎች ግን በእኩልነትና በፍትሃዊነት መታየት አለባቸው ሲል የተሰማውን ተናግሯል።
አሁን ጥያቄያችን በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ 24 ተማሪ ነው። ይህ መደበኛ ደግሞ 101 ተማሪ ነበር። ከዚህም ሁሉ 51 ተማሪ ብቻ ነው በጎንሶ የመንግስት መደበኛ እንትን ያገኙት።
በተመሳሳይ የአማሮ ልዩ ወረዳ የዶንሶ ትምህርት ቤት ተማሪና የ2013 ዓመተ ምህረት የ12ኛ ክፍል ተፈታኝ እንደነበረ ተናገረው ተማሪ መርከብ አስራት ግጭት ውስጥ ማሳለፋቸውን ገልጠው ውጤቱም እንደተበላሸበት ተናግሯል።
ቤተሰቦቻችን ውጭ ነው የሚያድሩት። በዋናነት ጦርነት ቀጠና ነው የኛ ሀገር። በጣም አስጊ ሁኔታ ማለት ነው። ይህ ደግሞ በደንብም አልተማርንም። ሲጀመር ትምህርት እንደሚገባ በደንብ አልተከታተልንም።
አካባቢያቸው እንደሌላው በጦርነትና በጸጥታ ችግር ውስጥ አመቱን ሙሉ እንዳሳለፈ አካባቢ ተጨማሪ እድል አለመሰጠቱ ኢፍትሃዊነትን የሚያሳይ ነው ሲሉ ተናግሯል።
ይሄ ሁሉ ችግር እያለ ማንም የሚመለከት የሚሰማ የለም። ስለዚህ ይሄ ፍትሃዊ እንዴት ሊሆን ይችላል? እዚህ ደግሞ ያለው ችግር በጣም አስ ነው። ቀደም እንዳልኩ ሰው በየቀን ነው የሚሞተው። በጣም አስጊ ሁኔታ ላይ ያለው።
ሌላ የ12ኛ ክፍል ተፈታኝ ተማሪ ትሁን ታክሱም ቅሬታዋን ገልጻለች።
ትምህርት ቤት አንድ ሳምንት በተለይ የምማር ቀጣይ ሳምንት የጦርነት ነው። እለት እለት በጣም ያሳዝናል። የሚያሳዝን ሁኔታ የኖር ነው። በትክክል ትምህርት አልተማርንም። ሰላም በሚገኝበት ሰዓት እኛ በስነስርዓት ሳንረበሽ ብንፈተን በጣም ደስ ይለናል።
ከሁሉም አካባቢዎች ቀደም ብሎ በጸጥታ ችግር ምክንያት የተማሪዎች ውጤት እንደሚበላሽ ለፌዴራልና ለክልል መንግስት አሳውቆ የነበረው የኮንሶ ዞን ነበር የሚሉት የኮንሶ ዞን ተወላጅ አቶ ባስሬ ባልቻ የተወሰነ ውሳኔ ግን የቀረበውን ከግምት ውስጥ ያስገባ አልነበረም ብሏል።
በኮንሶ ዞን አንዱን ምሳሌ ባነሳ አንድ የአርፋይዴ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈ። አንድም ተማሪ ያላለፈበት ምክንያት 2013 ላይ ቀላቦ የሚባል ትልቁ ቀበሌያቸው አካባቢ ሙሉ ለሙሉ ከአሌና ከኮንሶ ጋር በነበረው ግጭት ወድሞ አመድ ነው ሆነው እንዳለ ትምህርት ቤቱን ትምህር ነው የተቃጠለው ማለት። ስለዚህ ከትምህርት ቤቱ ከተፈተኑ ተማሪዎች አንድም ተማሪ አላለፈም ወደ ዳታም ብናይ አምና እንኳን ግጭቱን ተቋቁመው 60% ናቸው ወደ ዩኒቨርሲቲ ማለፈጫ ነው። ቢያሁኑ ግን 5.5% ተማሪ ነው ያለፈው ወደ ዩኒቨርሲቲ እና ይሄ በኮንሶ ታሪክ ታይቶ የማይታወቅ ለመቀበልም በጣም አስቸጋሪ የሆነ ሁኔታ ነው የነበረው።
ሁሉም ወገን በእኩል መታየት አለበት የሚሉት አቶ ባስረም ትምህርት ሚኒስቴር ውሳኔውን እንደገና እንዲያጤነውም ጠይቋል።
የአማሮ ልዩ ወረዳ ግን ከጉጂ ጋር ግጭት ውስጥ ያሉት እነሱ ናቸው። በየጊዜው ከታጣቂዎች ጋር በተያያዘ ግጭት እዛ አካባቢ አለ። ብዙ አመት ሲያስቆጠረ እና ሰሚያጣ አይነት ሁኔታ ባለበት ለጉጂ ፈቅደሽ ለአማሮ መቀልቀል በምንም አይነት መመዘኛ ታዝ አይደለም እና የኮንሶ ዞንም አጠቃላይ ምናልባት ለሀገር ሰው በግጭት በጣም የተጎዳና መንግስትም ትኩረት ያልሰጠ አካባቢ እንደመሆኑ መጠን የኮንሶ ዞን ተማሪዎችን እዛ ውስጥ አለማካተታቸው በጣም የሚያሳዝን ነው።
የአማሮ ልዩ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ሳኦል ሽፈራው ጽህፈት ቤቱ ከመጀመሪያው ጀምሮ ጥያቄውን ሲያቀርብ መቆየቱን ገልጿል። ከዚህ በተጨማሪም የተማሪዎችን አቤቱታ ከግምት ውስጥ በማስገባት አሁንም ቢሆን እየተከታተለ ነው ሲል ኃላፊው ተናግሯል።
ያኔን ፈተና የሚያስፈትነው ከክልል የመጡት ገና ፈተና ፈትነው ይዘው በሚሄዱበት የእኛ ተማሪ ለ6 ዓመታት አንደኛ በመፈናቀል ሁለተኛ ቤተሰቦቻቸው በዛ መልክ በመኖሩ ግዴታ በልዩነት መታየት አለበት የሚለው ነገር ኮማንድ ፖስቱ ገምግሞ አሳውቋል። ይሄ ነው የመጀመሪያ። ሁለተኛ በየመድረኩ በጸጥታ ምክንያት የሚታይ ነገር ካለ የአማረ ጉዳይ በልዩነት ይታያል የሚለው ነገር ስንጨቃጨቅ ቆየንበት ነው። አሁንም አልተውንም። ለትምህርት ሚኒስትርም ለፈተና ኤጀንሲ ሜትር አዘጋጅተን ሰንድ አድርገናል። በአካልም ለማግኘት እየተንቀሳቀስን ነው ያለ ነው።
የደቡብ ክልል ትምህርት ቢሮ ኃላፊ ዶክተር ዲላማ ሞቶር በበኩላቸው በድጋሚ እንዲፈተኑ ተፈቀደላቸው ከደቡብ ክልል ቅሬታ ያቀረቡ ተማሪዎችን ሳይሆን ከዚህ በፊት ሳይፈተኑ ቀርተው እንደገና የተፈተኑና ማለፊያ ውጤት ያላስመዘገቡ ተማሪዎች ናቸው ብሏል።
ኮንሶም በለው ሆሳናም በለው ጉራጌም በለው በወቅቱ ያልተፈተነ አሁን ድጋሚ የኔ ውጤት ዝቅተኛ ነው በግጭት ብል ቢሆን ሎጂካል አይሆንም። ኦልሬዲ እነዚያ ሰዎች ከሲስቴም ውስጥ የተመዘገቡ ናቸው። ያን እንዲህ መሆን ይችሉ ነበር። እኛ አሁን መፈተን አንችልም፣ በግጭት ምክንያት አልተዘጋጀንም፣ ለእኛም እንደሌሎቹ ጊዜ ይሰጠን ቢሉ ኖሮ ማድረግ ያልነበረ ያን አልፈለጉም እነሱ በወቅቱ። አሁን የሌላ ውጤት ስለታየና የ58,000 ተማሪ እንዲህ ስለተባለ የእኛም ግጭት አለ ብለው እንዴት ይሆናል?
ተማሪዎቹ አሁንም ትምህርት ሚኒስቴር ችግራችን በመረዳት ለሌሎች አካባቢዎች የሰጠውን እድል እንዲሰጠን እንጠይቃለንም ብለዋል። የትምህርት ሚኒስቴርን ምላሽ ለማካተት ያደረግነው ሙከራ አልተሳካውም። ይሁንና ከዚህ በፊት ግን በጦርነትና በግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓ.ም መደበኛ ተፈታኝ ተማሪዎች ጋር እንደገና እንዲፈተኑ መወሰኑን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከታተሉ የቆያችሁት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ዝግጅቶቻችንን አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ ጋቢና ቪኦኤ ስር ታገኛችኋላችሁ። እንዲሁም ፌስቡክ ገጻችን ላይ ቪኦኤ አምሃሪክ ታገኙታላችሁ። ያመለጧችሁንም እዛ ላይ ታገኟቸው ትችላላችሁ። ኢትዮሳት ላይ በሳተላይት ተከታተሉን። የዛሬ ጥንቅሮቻችንን እዚህ ላይ ፈጸመ። ሳስተናግዳችሁ ያመሸሁት ኤደን ገረመው ነበር። በምስልና ድምፅ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልኝ። ደህና ደሩ።